ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 15 ቀን 2009 ዓ.ም ነው። የመጀመሪያውን ክፍል መደበኛ ፕሮግራማችንን የምንጀምረው በዜና ይሆናል። ማስከተልም ሽብርንና ሽብርተኝነትን በሚመለከት ከዝግጅት ክፍላችን የቀረበ የዜና ትንተና አለን። ማን ያወራ የነበረ በሚል በተከታታይ ከሚወጡት ጽሑፎች ክፍል 10ን አሰምተን በመጨረሻም በገሞራው ግጥም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የወያኔ ባለስልጣን ቴዎድሮስ አድሃኖም ማክሰኞ ግንቦት 15 ቀን የዓለም የጤና ጥበቃ ድርጅት ስራ አስኪያጅ ሆኖ ተመርጧል።
በግለሰቡ ላይ ኢትዮጵያውያን የማይካሄዱት ተቃውሞ ግን ተጠናክሮ የቀጠለ መሆኑም ታውቋል። ሰኞ ስብሰባው ሲከፈት በስብሰባው አዳራሽ ውስጥ የነበረ ዘላለም ተሰማ የሚባል ኢትዮጵያዊ ቴዎድሮስ አድሃኖም ለቦታው አይመጥንም፣ ቢታሰብበት ይሻላል በማለት እየጮኸ በመናገሩ ስብሰባው ለተወሰነ ጊዜ ተቋርጦ እንደነበር ለማወቅ ተችሏል። ስብሰባው አዳራሽ ፊት ለፊትም ኢትዮጵያውያን ሰንደቅ ዓላማ በመያዝና የተለያዩ መፈክሮችን በማሰማት ተቃውሟቸውን ሲያደርጉ የዋሉ ሲሆን ተቃውሞው ማክሰኞም ቀጥሎ የዋለ መሆኑ ታውቋል። ሲነገሩ ከነበሩት መፈክሮች ውስጥ ቴዎድሮስ ገዳይ መሆኑና ከወያኔ አገዛዝ ተነጥሎ የማይታይ ወንበዴ መሆኑን የሚገልጹ መልእክቶች ተላልፈዋል ተብሏል። የነቀዝ መድኃኒት በመዋጥ ራሳቸውን ለማጥፋት ጥረት የሚያደርጉ ወጣቶች ቁጥር እየጨመረ መምጣቱን የዜና ምንጮች በአዲስ አበባ ከተማ የሚገኘውን የአቤት ድንገተኛ ሕክምና አገልግሎት ሐኪሞችን ዋቢ በማድረግ እየዘገቡ መሆናቸው ታውቋል። በዶክተሮች ገለጻ መሰረት ባለፉት 3 ወራት ብቻ 47 ወጣቶች የነቀዝ መድኃኒት በመዋጥ ራሳቸውን ለማጥፋት ሙከራ ያደረጉ ሲሆን ብዙዎቹ ወጣቶች በኦሮሞ አካባቢ ባሉ የጤና ጣቢያዎች ለተጨማሪ ሕክምና የተላኩ መሆናቸው ተገልጿል። ወጣቶቹ ራሳቸውን ለማጥፋት ምን ገፋፋቸው የሚለው ጥያቄ እስካሁን መልስ ያልተገኘለት ሲሆን ህዝባዊ አመጽ በተደረገበት ወቅት በወያኔ አግዓዚ ኃይሎች የተወሰደው አሰቃቂ የኃይል እርምጃና አገዛዙ አሁን እያካሄደ ያለው አፈና በወጣቶቹ ስነ ልቡና ላይ ተጽዕኖና የተስፋ መቁረጥ ስሜት በማሳደሩ ሳይሆን አይቀርም የሚሉ ዜጎች አልጠፉም። 2 ወይም 3 የነቀዝ ማጥፊያ ኪኒኖችን የዋጡ ወጣቶች ወዲያውኑ የሞቱ መሆናቸው ሲታወቅ ወደ ሆስፒታል ከመጡት መካከልም በሕክምናና በመድኃኒት እጥረት አስፈላጊው አገልግሎት ሊሰጣቸው ባለመቻሉ የሞቱ መኖራቸው ተጠቁሟል። የነቀዙ መድኃኒት በገጠር ሱቆች እንደ ልብ የሚሸጥ በመሆኑ ማግኘት ቀላል ነውም ተብሏል። በዚህ ዓመት የወያኔ አገዛዝ ከታክስና ከውጭ ንግድ ቀረጥ ያገኘው ገቢ ከታቀደው በጣም ያነሰ መሆኑን የወያኔ ባለስልጣኖች ለምክር ቤት ተብየው ከሰጡት ዘገባ ለማወቅ ተችሏል። ባለፉት 10 ወራት የተገኘው ገቢ ከታቀደው 140 ቢሊዮን ብር ውስጥ በ23 ቢሊዮን ቀንሶ 113 ቢሊዮን ብር ብቻ መሆኑ የተገለጸ ሲሆን አጠቃላይ ገቢው የመንግስትን ወጪ የማይሸፍን በመሆኑ አሁንም በእርዳታና በብድር ላይ ከመተማመን ውጭ ላገዛዙ አማራጭ የለውም ተብሏል። የእነ ንግስት ይርጋ ጉዳይ ማክሰኞ በፍርድ ቤት ሊታይ ቀርቦ የነበረ ሲሆን አቃቤ ሕግ አቀርባቸዋለሁ ያላቸውን ምስክሮች ሊያቀርብ አልቻለም በሚል ምክንያት ተሰጥቶ ለሰኔ 20 ቀን የተቀጠረ መሆኑ ተገልጿል። በሌላ በኩል የቀድሞው የአንድነት ፓርቲ አመራር አባል የነበረችው ቀለብ ስዩም የአራት ዓመት እስራት የተፈረደባት መሆኑም ተነግሯል። ሰኞ ግንቦት 14 ቀን በእንግሊዝ ሀገር በማንቸስተር ከተማ የሙዚቃ ትርኢት ለማየት በተሰበሰቡ ወጣቶች ላይ በደረሰ ጥቃት 22 የሞቱ መሆናቸውና 59 ሰዎች አካል ጉዳት የደረሰባቸው መሆኑ ተገልጿል። ቦምቡ የፈነዳው 20 ሺህ ሰው በሚይዘው ትልቅ አሬና መውጫ ላይ በአንድ አጥፍቶ ጠፊ ሲሆን የሙዚቃው ትርኢት ተጠናቆ ተመልካቹ ለቆ በሚወጣበት ወቅት ነበር። በቦምቡ መፈንዳት የተሸበሩ ተመልካቾች ከቦታው ባንድ ላይ ለመውጣት ሲሞክሩ በግፌ ተጎዱ መኖራቸውም የታወቀ ሲሆን የሙዚቃውን ትርኢት ለማየት የተሰበሰቡት አብዛኞቹ ሕፃናትና ወጣቶች ናቸው ተብሏል። ከጥቃቱ ጋር በተያያዘ አንድ የ23 ዓመት ሰው በቁጥጥር ስር የዋለ ሲሆን ለጥቃቱ አይሲስ ኃላፊነቱን ወስዷል። በእንግሊዝ ሀገር በከፍተኛ ደረጃ ከተካሄዱ የሽብር ግድያዎች ውስጥ ይሄኛው ሁለተኛ ሲሆን ሽብሩ ለሌሎች ከተሞችም ሊዛመት ይችላል በሚል ከፍተኛ ጥንቃቄ እየተደረገ መሆኑ ታውቋል። ድርጊቱን በርካታ የዓለም ሀገር መሪዎች አውግዘውታል። የቀድሞ የጋምቢያ ፕሬዚዳንት ያህያ ጃሜህ የዘረፉት 50 ሚሊዮን ዶላር የሚያወጣ የአገሪቱ ንብረት የተያዘ መሆኑን የጋምቢያ መንግስት አስታውቋል። ንብረቶቹ በ80 ባንኮች ውስጥ የተቀመጡ ገንዘብና 131 የተለያዩ ቋሚ ንብረቶች መሆናቸውም ታውቋል። የአገሪቱ የፍርድ ሚኒስትር ሰኞ ግንቦት 14 ቀን ባስታወቀው መሰረት የሚስተር ጃሜህ እንዲሁም ከእሳቸው ጋር የተነካኩ ኩባንያዎች ንብረቶች እንዳይንቀሳቀሱ ፍርድ ቤት ትዕዛዝ የሰጠ መሆኑን ገልጿል። ሰኞ ግንቦት 14 በቱኒዚያ መንግስትን የተቃወመው ሰልፍ ያደረጉ ዜጎች ከፖሊስ ጋር በፈጠሩት ግጭት አንድ ሰው መሞቱና ከ300 በላይ የሚሆኑ የአካል ጉዳት ደርሶባቸው በሆስፒታሎች ውስጥ እየታከሙ መሆናቸው ተነግሯል። ሰልፈኞቹ በአገሪቱ ውስጥ እየተስፋፋ የመጣውን ስራ አጥነት ተቃውመው የአገሪቱ የነዳጅ አምራች ኩባንያዎች 70% የሚሆነውን ሰራተኛ የቱኒዚያን ዜጎች እንዲቀጥሩና መንግስት 20% የሚሆነውን የነዳጅ ገቢ ለዜጎች የኢኮኖሚ እድገት እንዲያውለው ጠይቀዋል። ሰልፈኞቹ መንገድ በመዝጋታቸውና ከፖሊሶች ጋር ግጭት ውስጥ በመግባታቸው መንግስት የብሔራዊ ጦር አባላቱን ያሰማራ መሆኑም ታውቋል። ለዛሬ ያለን ዜና በዚሁ ይጠቃልላል።
Not my son.
አርማቻችን በማስከተል ሽብርን በሚመረከት ከዝግጅት ክፍላችን የተጠናቀረውን የዜና ትንተና እናሰማለን። ሽብርን ጠልቶ ሽብርተኛን አቅፎ ሰኞ ግንቦት 14 ቀን ምሽት በእንግሊዝ ሀገር በማንቸስተር ከተማ አንዲት የአሜሪካ ዘፋኝን ያዳምጡ የነበሩ ብዙ ሺህ ወጣቶች ላይ ጥቃት ደርሶ ህፃናትን ጨምሮ 22 ወጣቶች ሲሞቱ ወደ 60 የሚጠጉት ደግሞ ቆስለዋል። የወጣቶቹ ሞት ቁጭትን ቢቀሰቅስም በየጊዜው በመሰል ጥቃት የሚደመጠው ከንፈር መጠጣ ፋይዳ ቢስ መሆኑን መገንዘብም ያስፈልጋል። ከዚህ ፍንዳታ ጥቂት ቀናት በፊት የአሜሪካው ፕሬዝዳንት የት እንደነበረ ማስታወስ ራሱ በቂ ነው። የዘመናችን ሽብርተኝነት የቅርብ ምንጩ የአፍጋኒስታን ጦርነት መሆኑ የታወቀ ነው። በሶቪየት ህብረት የተደገፈውን የአፍጋኒስታን መንግስት ለማፍረስ በሚል ምዕራባውያን የጠነሰሱትን ሴራ ለማክሸፍ ሶቪየት ህብረት ወታደሮቹን ወደ ካቡል በላከ ጊዜ ይህን ለማክሸፍ በሚል አሜሪካና ምዕራቡ ፓኪስታን፣ ግብጽ እንዲሁም ሳውዲ አረቢያ አክራሪ እስላማዊ ጦር አሰማሩ። ወደ ኋላ የራሷ የአሜሪካ ጦር የሚሆነውን የሳውዲን ተወላጅ ኦሳማ ቢን ላደንን አሜሪካኖች አቅፈው አስታጥቀው አሰልጥነው ሽብርተኛ ሆነው ሰጡት። የአፍጋኒስታኑ ታሊባንም በፓኪስታን በሳውዲና በአሜሪካ እርዳታ ተከሰተ። ይህ የማይካድ ሀቅ ነው። አልቃይዳ የአሜሪካ የተሳሳተ ፖለቲካ ጭንጋፍ ነው። በርዕዮተ ዓለም ደረጃ ጽንፈኝነት የሳውዲ ወሃቢዝምና ሳላፊዝም ውጤት ነው። እስልምናን በከረረ መልኩና ይዘቱ የሚገፋው ይህ ዝንባሌ ከሁሉም በላይ በሙስሊሞች ላይ ጥቃት ያደረሰ መሆኑ አይካድም። ሽብርተኝነት የወሃቢዝም ከፍተኛው ደረጃ ነው መባሉም ይታወሳል። በሶሪያና ኢራቅ አልፎም በሊቢያ ምዕራባውያን የፈጸሙት ወረራና ወንጀል ለጽንፈኞች መንገድ መክፈቱና ማመቸቱ ወገኖቻችንንም የገደሉትም ቡድኖች እንዲጠናከሩ መርዳቱም የሚረሳ አይደለም። ዛሬ ራሱን አይሲስ ወይም ዳይሽ የሚለው ነፍሰ ገዳይ ቡድን እርዳታ ያገኘው ከሳውዲ፣ ከቃታርና ከቱርክ መሆኑ ይታወቃል። አሜሪካም ጽንፈኛ ያልሆኑ ኃይሎች በሚል ባሻር አሳድን ለመጣል እነ አልኑስራ ግንባር የተባሉትን የአልቃይዳ ቅርንጫፍ እስከ መርዳትም ደርሳለች። ይህ አሁንም የቀጠለ ስምሪታቸው ነው። በመሆኑም ሽብርተኛነትን በጥብቅ እናወግዛለን ብለው በዚያው ደግሞ ከሽብር ደጋፊዎችና ምንጮች ጋር መተቃቀፉ የሚያስገርም ክስተት ነው። በሰብአዊ መብት ረገጣ የስደተኞችን አንገት በመቁረጥ ሴቶችን በማሰቃየት ክብረ ወሰን የያዘውን ሳውዲ ይባስ ብሎ መሳሪያ በሰፊው ማስታጠቅ የወንጀል ተባባሪ ያደርጋል። የመንን ለማጥፋት ከሚደረገው ጥረት በስተጀርባ አሜሪካ አለችበት። ዋናው የጦር ሰፈሮቿም በነቃታርና ኤሚሬትስ መሆኑ ይታወቃል። የቱርክ፣ የአሜሪካ፣ የሳውዲና ቃታር ጣልቃ ገብነት ለሶሪያ አስከፊ ጦርነት ዋና ምክንያት መሆኑ በመረጃ የተደገፈ ነው። ይተባበራቸው የነበረው ጋዳፊንም በቂምና የሊቢያን ቤንዚን ለመዝረፍ በሚል ተረባርበው ቢጥሉት እነሆ ተከታዩ ለጽንፈኞች የሚያመች ሆኗል። በምስራቅ አፍሪካ ሳውዲና ቃታር በወታደራዊ መስክም እየተስፋፉና ጦርነትን እየቀፈቀፉ ናቸው። በኤርትራ የጦር ሰፈሮችን ከፍተዋል። ከግብጽ ጋር ባላቸው ግጭትና ፉክክር በሶማሊያም በደቡብ ሱዳንም ችግሮችን አባብሰዋል። ለኢትዮጵያም ጥፋት ፈንጂ እያጠመዱ ናቸው። እባብን በእንጭጩ ከተባለ ሽብርንም ከምንጩ ነው መታገል። ማለትም ሽብርን ቀፍቃፊዎቹን ወሃቢስቶች እነ ሳውዲን መታገል ማለት ነው። አልፎም የፍልስጤም ህዝብ የራሱ መንግስትና መሬት ባለቤት ይሆን ዘንድ ከልብ መጣርን ይጠይቃል። አሜሪካ ሽብርተኝነትን ልትዋጋ አትችልም። ዋናው አራማጅና ቀፍቃፊው ናትና በደል ባለበት አለች ማለትም እንችላለን። ለ22 ወጣቶች ሞት አለቀስን ባዮቹ ብዙ ሺዎችን በአይሮፕላን ደብድበው እየጨረሱ ያሉ ናቸው። ሽብርተኛ አገዛዝን ደግፈው በኢትዮጵያ ህዝብ ለቁስል ላይ ጨው ነስናሾች ናቸው። የኛ እይታ እንዲህ ነው። ለሁሉም ማቾች መሬት ይቅለላቸው። ሽብርተኝነትን ከምንጩ እንታገለው። Okay.
ሀገር ጭራሮ ምርኩዝ አይባለም። ኢትዮጵያ እንደማንኛውም ሀገር አንድነቷን ለማስከበር ብዙ ውጣውረዶችን አልፋለች። የነገስታቱ አገዛዝ ከመስፋፋት ይልቅ እየፈራረሰ ሄዶ ዘመነ መሳፍንት ሲከሰት ማለትም ከ1600 እስከ 1855 ድረስ ባለው ጊዜ ጥቃቅን መንግስታት በየስፍራው አቆጥቁጦ ነበር። ከነዚህም ውስጥ ጎንደርና ትግራይ በሚል ሁለት የራስ አገዛዝ አስተዳደሮች ሲከፈል ሌሎችም ሻዋ፣ ቤኒ አሚር፣ ኩናማ፣ ሳሆ፣ ሃማሴን፣ ሰራዬ፣ ሽሬ፣ አጋሜ፣ ወልቃይት፣ ዋግ፣ ላስታ፣ ደምቢያ፣ በጌምድር፣ ኮዋራ፣ ጉሙዝ፣ አገውምድር፣ ዳሞት፣ ጎጃም፣ የጁ፣ ወሎ፣ አፋር፣ ተረዩ፣ ሐረር፣ ባሌ፣ አርሲ፣ ጉጂ፣ ቦረና፣ ጉራጌ፣ ሶዶ፣ ቱለማ፣ ሜጫ፣ ጃንጀሮ፣ ከፋ፣ ኩሎ፣ ኮንታ፣ ወላይታ፣ ጋሞጎፋ፣ ገለብ፣ ማጂ፣ ጊሚራ፣ ሞቻ፣ መንገር፣ አኝዋክ፣ ኒዋር፣ ጅማ፣ ወለጋ፣ ቤኒሻንጉል፣ ወዘተ ወዘተ ተብለው ተነጣጥለው ሲኖሩ ወቅቱን ጠብቀው የተነሱ የውጭ ኃይላት የየራሳቸውን ቅኝ ግዛት ለማስፋፋትና ኢትዮጵያን ለማፈራረስ ሲጥሩ የኢትዮጵያን አንድነት ለማረጋገጥ አጼ ቴዎድሮስና አጼ ዮሐንስ ለእናት ኢትዮጵያ ህይወታቸውን ሰጥተው ሲያልፉ አጼ ምኒልክ ከአጼ ዮሐንስ የተቀበሉትን ኃላፊነት በመወጣት በውስጥም በውጭም የተከበረችና አንድነቷ የተጠበቀ ሀገር ሆና እንድትቀጥል ለማድረግ ጥረታቸውን ቀጠሉ። ሁሉንም የማህበረሰብ ክፍል በማስተባበርና በአንድነት ቆሞ የውጭ ወራሪዎችን እንዲመክት በማድረጋቸው በዙሪያቸው ተሰልፈው ከፍተኛ ተጋድሎ ያደረጉትን እነ ፊታውራሪ አብተ ጊዮርጊስን እነ ባልቻ አባነሱን ወዘተ ጀግኖችን እያነሳ የአድዋን ድልና የአርበኞችን ገድል እየዘከረ የሚኖረው የትውልድ ነጻና በባዕዳን እጃን ደቀች ሀገርን አውርሰውት በማለፋቸው ነው። የበልዩነት ላይ ተመረኮዘ አንድነትን ፈጥሮ ለዘመናት የዘለቀው ኢትዮጵያዊነት ዳግም ወደ ዘመነ መሳፍንት የሚመለስ አለመሆኑን ወጣቱ አሳምሮ አሳውቋል። ይገባቸው ያልቻሉ ዘረኞች አጋጣሚ እየጠበቁ ለመለያየት መጣራቸው ተደጋግሞ የተስተዋለ ነው። ዲሞክራሲያዊ አስተዳደርን ለመመስረት ያቃታቸውና ከፋፍሎ መግዛትን በመበዝበዣ መሳሪያነት ለመጠቀም የሚፈልጉ የባዕድ አገልጋዮች ብዙ መከራ በህዝቡ ላይ ሲያደርሱ ኖሯል። አሁንም በማድረሳ ናቸው። እነዚህ በደራ ያረገ ተቀጥደው ያንድነትን ጥቅምና ወነታ ለማየት የተሳናቸው ክፍሎች ሙከራቸውን ያቆማሉ ማለት ግን አይቻለም። የኢትዮጵያ ህዝብ የኢትዮጵያ ወጣት ደጋግሞ ቢያስገነዘባቸውም ሊገባቸው አልቻለም። በመሆኑም ከባዕዳን ጋር ወግ ነው ህዝቡን በጨለማ ውስጥ አስረውት ያሰቃዩት ይገኛሉ። በዘረኝነት የሚሰለፉ ሁሉ ሆያኔ የሚለዩት በስልጣን ላይ ባለመፈናታታቸው ብቻ ነው። ይህ አይነቱ ሁኔታ የዘር አስተዳደር ያንገፈገፈው የኢትዮጵያ ወጣት ዳውን ዳውን ወያኔ ሲል ዘረኛን በዘረኛ ለመለወጥ አስቦ ሳይሆን ዘረኝነትን ላንዴም ለምንጊዜም ከኢትዮጵያ ምድር ሊያጠፋ በመፈለጉ ነው። አንድነቱ ያስገኘለትን ድል በዓለም ህዝብ ዘንድ ያስገነዘበለትን ክብር ምንጊዜም የማይረሳው በመሆኑ የኢትዮጵያ ወጣት ቀድሞ በትውልዱ ሲዘከር የኖረውን ያድዋ ድልና ያጤ ምኒልክን ከፍተኛ ጥበባዊ አመራር በክብር ያወሳዋል። ስለዚህም ነው ወጣቱ ቴድሮስ ካሳሁን ቴዲ አፍሮ ወይ ባልልህ ኖሮ ያኔ እኔን አልሆንም ነበር እኔ በማለት ከፍተኛ አድናቆቱን ያንጸባረቀው። ይሁሉ የአንድነት ስስር በኢትዮጵያ ህዝብ ፍቃደኝነት ላይ ተመሰረተ እንጂ እንደ ደርግ ዘመን በየቤቱ እየዞረ የሚያስቃድረ አጤ ምኒልክ ኖሯቸው ስለነበር አይደለም። ወያኔ ህዝቡን የመከፋፊያና አንድነቱን የማድከሚያ ዘዴ ነው ብሎ ያዘውን የዘር ፖለቲካ ደግሞ ያመጡ የሚጥሩ በተቃዋሚነት ይሰለፉ እንጂ የህዝብን መለያየት እሁን ለማድረግ የሚዳክሩ እንደሆነ ያሉ በውጭ አገራት የሚገኙ መሪነን ባዮች ትግልን የጥቅም ማስገኛ ምንጭ እንዳደረጉት እየተስተዋለ ነው። አላማቸው ኢትዮጵያን ማጥፋት እንደሆነ በተለያየ ወቅት ነግረውናል። በመሆኑም ኮያኔ ጋር ተባብረው ለማጥፋት ፍላጎታቸውን ቢያሳዩም ኮያኔ እምነት ስላላገኙ የንታረቅ ጥያቄያቸው መልስ አልባ ሆኖባቸዋል። የኢትዮጵያ ህዝብ ጥላቶች ሀገሪቱን ለማፈራረስ ቅድሚያ የሰጡት ሰንደቅ ዓላማችንን በማጅጎርጎር ከመሰረታዊና ታሪካዊ ቁርኝቱ በማናቀጥ ነበር። በዚህም ብዙ በተሸናፊነት የሚቆጡ በአዳም ተባብረዋቸዋል። የኢትዮጵያ ታጋይ ወጣት ይህንን የተነጠቀ ክብሩን ለማስመለስ እጅ ለእጅ ተያይዞ ሳይለያይ መታገሉ እንዳስደነገጣቸው ሆኖ ሰንደቅ ዓላማውንም የአድዋ ድል ቅርሱ ነውና ከፍ አድርጎ ያውለበልበዋል። ዘረኝነት ወንዝ አይሻገሩበት ጭራሮ እንጂ ምርኩዝ አይሆንም። ድል ለኢትዮጵያ ህዝብ።
يا قوم لا ደግኖች በጦር ሜዳ ወጥተው የቀሩላ እኔም በተጠንቀቅ አለሁሽ እምላት ስኳን አፍሪካዊት ሀገሬን አትንኳት። የብዙሃን እናት መጠጊያዬ ምንላት እማማ ናትና ኢትዮጵያ ናት እንኳን። የብዙሃን እናት መጠጊያዬ ምንላት እማማ ናትና ሀገሬን አትንኳት። የብዙሃን እናት መመኪያ የምንላት እማማ ናትና ሀገሬን አትንኳት። የብዙሃን እናት መጠጊያዬ ምንላት እማማ ናትና ኢትዮጵያ ናት እንኳን።
ማን ያውራ የነበረ ክፍል 10። የኢትዮጵያ ሕዝብ ተባብሮና ቆርጦ ለትግል ከተነሳ ኃያልና አሸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። ከ41 ዓመት በፊት መሆኑ ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። ይህ ስርዓት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ስዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት እያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ኢሃፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግልም ቦግ ያለ ሲካሄድ የነበረው የጭቁኑ ህዝብ ትግል ውጤት ነው። የላብ አደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለቂሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ የአገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የሥራቱ ሰለባ ስላልነበሩ አለይ እንደሚሉን ብናውቅም ሐቁ ግን የአጸው ሥራት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ሥራቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጥቁኑ ህዝብ ከተባበረ የታጠቀን ኃይል ሊያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲናጂ ነጋዴ፣ ጥቁን ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲ 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጠው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደቱ ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበርና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ በቁመሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጁም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብዬ ማንቆታቆት እንደሚቻል ተረጋግጧል። ሁሉም በየፊና ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከበረሰበ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየረገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ የአስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን የያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። አገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ፣ አሉ። የከፋ ጭቆና ነበር አለ። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያንንም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጸ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወንና ጽናት ለማያዝም ራይ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህቹ ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ ጆቿን ወደ ጥበብ አድማስ እንድትዘረጋ ያለመሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትም ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገዝቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ ባጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይሄን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢህአፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክ ጉታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መሰዋት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጥነን ነው። በደርጉ መውደቂያ ማዝማሚያ በወጣውና ከላይ በተቀሰነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎድታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉን ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጨቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስተውሳቸውም በመፈለግ ነው። ጨቋኝ ስራቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባውንና የጠቋኙን አጎጓቢ ማራቅ መነጠል አለበት። ኢያፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢያፓ ነው። ዛሬ ኢያፓ በአገሩ ህገወጥ ተብሎ ይጠቃል ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢያፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በሀገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢያፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
ዝምቦም እንደ ንቦ በገሞራው በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዝንቦች ታሪክ ነው። በአንድ ዘመን ላይ በገሃድ የታየው ኑሮ የተለቻቸው የአንድ ወቅት ዝንቦች ሊቀይሩ አስበው የህይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርታሉ ያለው ልዩ ቃና ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ። ለሁሉም ዘርአ ዝንብ ሥራ ተመደበ በዚያም ተሰማራ ሙያውን ገደበ። አንዱ ውሃ ሊያግዝ ሌላው ፖለን ዲለቅ ለእያንዳንዱ ሥራው ተሰጠው እንዳቅም ተግባር ማስፈጸሚያም ደንብና ሕግ ወጣ ሲለግም የሚገኝ ሆኖ እንዲቀጣ። እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የሕግጋቱን አምድ። ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝምቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት። ለዚህ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምህረት። መንገድ ከወደቀ ያህያ በክት ላይ ሲርከሰከስ ቢገኝ የዝንብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከስራው ላይ ባልጎ ስተት ለሰራበት። ለምዱ ያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝምብ ዘር አለቀ የትም ተረፍርፎ ክንፋንቴና አጥቶ አካሉም ረግፎ የሥራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው በመጨረሻ ላይ እኛልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው ንብ ነበረች አንዷ የመጣች ልትረዳ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች ዝንብን ባሪያ አድርጋ መመጥመጥ ጀመረች ውሃውን ፖለኑን ቁጭ ብላ እያስጋዘች በዝንቦች አንቃ ላይ ተንቀባራ ኖረች ዝንቦች ተበሳሽተው በሆኑት ሁኔታ ተበታትነው ቀሩ ያላንዳች አለይታ ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማው ልዩ ቀይር ወሬ ያልሆነውን ሆነ ንቦች ነን የሚሉ በዚያ ባገራችን ተገኝተዋል አሉ ንብስ አትመስለኝም በሚታየው ግብሯ ለማስመሰል እንጂ አለፈጣጠሯ ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገር ይህም ይታወቅ ዘንድ መግደል ጀምራለች ደካማውን መርጣ አጭዳ ከምራለች ለሆዷ እንዲሆናት ደም አጠራቅማለች ለምን ገደልክ ብሎ ክርክር አያምርም የዝንብ ተፈጥሮ ነው የግድ መኖር በደም ሕገ አመክንዮ ሥርዓት አለ ሎጂክ ሐቆችን ማስረጃ የተገኘ ከአምላክ በዚያ መከራከር ያዋጣል ሊያሳይልክ ለምንስ ይገላል ማለት አያዋጣም ምንም ሎጂክ የለው የትም አያደርስም መኖሪያው ከሆነ ሕይወቱ በሰው ደም የመጣችሁ ዛሬ ለማለት አትግደል ልትሉ እንደሆነ በማኅበር በግል ተሳስታችኋል ልክ አይደላችሁም እንደ ዝንብነቱ ግብሩ አልገባችሁም በሌላ እንዴት ይኖር እንበለ ምግቡ ደም ድንጋይ መብላት አይችል ወይም አፈር ቅጠል ተፈጥሮው አይደለም ያን መመገብ መቻል ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገድል ለጋዎች ሕፃናት ንብ ነኝ ትበል እንጂ ልምድትሆን አትችልም እሷ በፍጥረቷ ደም አትበል አትጠጣም ከአበባም በስተቀር ሌላ አትመገብም ስለዚህ ሎጂኩ በዚሁ ይግባችሁ ንብ ሊሆን አይችልም ንብም ነኝ ቢላችሁ ዝንቦም እንደ ንቦ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ ማስረጃው አንድ ሐቅ የሎጂክ ብሂሉ ከቶ ለምን ይሆን ሕፃናት መግደሉ ለደም ፍለጋ እንጂ ለተፈጥሮ አመሉ ንብትማ ቢሆን ደምን አስፈለገው በንብነት ባህሉ አይበላው አይጠጣው ንብ አለመሆኑን የአገሬ ሕዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳዶ ድምጾች የዘረፈው ጎበዝ ተረዳድተህ ይችን ዝንብ አስወግድ አገዛ አምጥታ የመርዞች አዕማድ ያ ወገንህ ከሚያልቅ በጥይት ነጎድጓድ ደም ይወዳል ዝንቦ ያውም የሕፃናት ተዘጋጅቶ ሲቀርብ በአጋዚ ጥይት የቆላ ዝንብ ነበር የሚፈራም አጥንት የበረሃው መጣ ሰሞኑን በድንገት ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ሕፃናት የቆላው ባለሟል ልክስክሱ ዝንብህ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ ካንጀቱ አስቦ ለብዙ አዝማናት ብትሞክር ያንን ማር ለመስራት ጠዋት ማታ ብትጥር አልሆን ላት ብሏት ዝምብ አድርጓት እግዚአብሔር በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ ያመጣቻቸው ማማካሪዎቿ ምንም ፋይዳ ሰሩም ሆኑ መዛበቻ የድካሟ ሁሉ የሥራዋ ውጤት ግዳ ብቻ ሆኖ እጅግ አበሳጫት ዚያም የተነሳ የምትሰራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል ዝምብነቷን አውቀው ማጥፊያ መርዝ ሊረጩ ዱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ እንዲያውም በዘዴ አድብታ በመምጣት በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት ትልቅ ክብር እኮ ነው አቅምን አውቆ መኖር እንደ ተፈጠሩ ያለ መደናበር ያልሆኑትን ሆኖ አጉል ከመግደርደር ዝምቦም እንደ ንቦ ልሁን ብሎ መጣር በሲኦል እያሉ በገነት ውስጥ መኖር ይመስላል ንሳሬው በመኞቱ አንጻር ቢቀርባት ይሻል አጉል መንጠራራት ምድረ ፋይድ እያለች አርያም መመኘት ማር እንደሚሠራ ንቦን ልሁን ማለት ዝንቦን አያዋጣም አጉል መንጠራራት እንደ ሆነች ሁና ብትኖር ይሻላታል ከዝምብነት ውጪ የላትም ሌላ ድል አያመጣው የለ የዘመን ቀባጣ ድክስክሱም ዝምቦ ንብነኝ ብሎ ይምጣ የቆሸው ባላባት ሰውን አታለለ ግንባር ፊደል ቆርጦ ንቦነኝ እያለ እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው ዝምብ አይጫወትም በኢትዮጵያዊው ሰው።